ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 18 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥቅምት 18 ቀን 1060 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ፀረዝቡ ቤተ አሸባሪ ለመገንባት ሲል ንጹሃንን ከቀያቸው ያፈናቀለ መሆኑ ተገለጸ። በየካ ክፍለ ከተማ ወረዳ 10 ጨለቆ ዳን ሲና ንብ እርባታ በመባል የሚጠሩ አካባቢዎች ላይ የሚኖሩ ንጹሃን ቤታቸው ሊፈርስ እንደሆነ ገልጸዋል። ሰሞኑን የሚኖርበትን ቤት ያፈረሱ በወረዳው ካድሬ በኩል ትዛዝ ተሰጥቷል በማለት ዝተውባቸዋል። ማሮቹ ግን ከዚህ ቀደም ቂያሬ ቦታ ቤት መስሪያ እንደሚሰጠን ተነግሮናል። እንዴት እነዚህ ነገሮች ሳይሟሉ አፍርሱን ባላለን በማለት ቅሬታቸውን ያሰሙ ይገኛሉ። ያገዳዙ ቁጥረኞች ግን እኛ ለእናንተ ያገባንም ዝም ብላችሁ አፍርሱ ያለበለዚያ በግሪደር እናፈርሳለን እንዳሏቸው ማሮቹ በመሬት እየገለጹ ይገኛሉ። የጉዳይ ያሳሰባቸው ማሮቹ ወደ ወረዳው ቢሮ ሲሄዱ የቢሮው ኃላፊ ይፈርሳል ከተባለ ይፈርሳል ምን ታመጣላችሁ ብሎ እንደተሰባቸው ማሮቹ በከፍተኛ ሀዘን ገልጸዋል። ፕላንት ጉዳዩን ይዘው ወደ ክፍለ ከተማ ይሄዱ ሲሆን የክፍለ ከተማው ሰዎች ለዛሬ ቦታ ላይ በመገኘት ክሬታቸውን እንደሚሰሙ ነግሯቸው ነበር። ሆኖም ግን ዛሬ ሳይገኙ ቀርተዋል። ማሮቹ በድጋሚ ወደ ክፍለ ከተማ ቢሄዱም የሚያነጋግራቸው ምንም አይነት ያገዛዙ አካል እንዳላገኙም ተናግረዋል። ዛሬ ከሰዓት ፖሊሶች በሁለት የወረዳ መኪኖች ተጭነው ፍትህ ጠያቂዎችን ለማሳደድ በቦታው ላይ ተበትነዋል። በዚህ ምክንያት ነዋሪዎቹ ዛሬ ለሌሊት ቤታችን ሊፈርስ ይችላል የሚል ከፍተኛ ስጋት ፈጥሮባቸዋል። ነዋሪዎቹ ቂያሬ ቦታና ቤት መስሪያ ገንዘብ ሳይሰጣቸው ቤታቸው እንዲፈርስ መደረጉ አግባብ ስላልሆነ ቤተ መንግስት እገነባለሁ ብሎ የተነሳው አገዛዙ የሚገነባው ቤተ መንግስት በእንባ የራስ መሬት ላይ መሆኑን እንዲያውቀው ያስፈልጋል ብለዋል። በተያዘ በየካ ክፍለ ከተማና የካ አባዶና ቦሌ አራብሳ በሚባለው አካባቢዎች የቤት ፈረሰው እንደቀጠለ ነው። ባለፈው 15500 ቤቶች ባይል የፈረሱ ሲሆን ዛሬም ወደ 3000 ቤቶች ለማፍረስ አገዳዙ የጥፋት ኃይሉን አስማርቷል። ይሄን ያዩ የተመለከቱም በአንድ ጀምበር ቤት አልባ ሆነው ወዳና ላይ የወጡት ዜጎችም ቤታችን አፈረሰብን ለምን በሕግ አምላክ ያሉትን ገደሉብን ብለዋል። እግራቸው ወደ መራቸው ጨዋታቸውን ያሰሙ በስደት ላይ እንደሆኑም ለማወቅ ተችሏል። አገዳዙ ከቅርብ ጊዜ ወዲህ በስንዴ ወሬ ወጥሮ አርሶ አደሩን ያስጨነቀ እንደሆነ ተነገረ። ከራስ አልፎ ኤክስፖርት በማድረግ የውጭ ምንዛሬ ለማምጣት መታቀዱን ጭምር እየሰማን ነው። ይህ ግራ የሚያጋባ የቅየት ጉዞ ለበርካቶች ጥያቄ ፈጥሯል። የኢትዮጵያ ምድር በሙሉ በስንዴ ምርት ብቻ እንዲሸፈን ለምን ተፈለገ? የኢትዮጵያ ገበሬዎች በማሳቸው ላይ ከስንዴ በቀር ሌላ መዝራት እንዳይችሉ ሌላ የሚዘራ ገበሬ ካለም መሬቱን አወርሳለሁ ብሎ እስኪቆጣ ድረስ አገዛዙን እንዲህ ከስንዴ ጋር በፍቅር እንዲወድቅ ያደረሰው ሚስጥር ምንድነው? የኢትዮጵያውያን የጤናማነታቸውና የተነካራቸው ምንጩ ከጤፍ ምግባችን የተነሳ መሆኑ እየተነገረ ይገኛል። በጤናማ ምግብነቱ የሚታወቀውን ራቂቁን ቲኤፍ ከኢትዮጵያ ምድር አጥፍቶ ምድሪቱን በችግኝና በስንዴ ምርት ብቻ ማጥለቅለቁ ለምን እንደተፈለገም ዛሬም ትውልዱን ጥያቄ ውስጥ ከቶታል። ነጮቹ ስንዴን ቢመገቡም ከጤና አኳያ ግን ብዙ ዋጋ እንደሚያስከፍላቸው ይናገራሉ። ስንዴ ተመጋቢ ህዝቦች የመድኃኒትና የኪኒን አምራቾችን የገቢ ምንጭም እንደሆኑ ነው የሚነገረው። እንደ ኢትዮጵያ ያለ ህዝብ የቁጥር ብዙ የሆነ ህዝብ ደግሞ ጤፍን ጨምሮ ተፈጥሯዊ ምግቦችን ስለሚመገብ ለመድኃኒት አምራቾች ገበያ አይመችም እና አገዛዙ እዚህ የስንዴ ፖለቲካ ላይ ወስዶ ጨፍልቆናል ሲሉ አርሶ አደሮቹ ቅሬታቸውን ያቀርቡ ይገኛል። ሽንኩርት፣ ባቄላ፣ ጤፍ የተክሉ ገበሬዎችስ ምርታቸው ተነቃቅሎ እንዲወድም ለምን ይደረጋል? በዩክሬን ምትክ ለስንዴ አምራችነት ያጨን ማን ነው የሚሉና ሌሎችን ግራ የሚያጋቡ ያገዛዙ አካሄዶችን በማውገዝ ጥያቄያቸውን እያስተጋቡ ይገኛል። ጽንፈኛው አገዛዝ የመጀመሪያ ደረጃ ትምህርት ቤቶች መማሪያ መጻሕፍት ለተማሪዎች ግራ በሚያጋባ መልኩ ስላዘጋጀ ለብዙዎች ትልቅ ችግር ፈጥሯል። አዲሱ ከአንድ እስከ ስምንተኛ ክፍል ተማሪዎች የሚማሩበት እንግሊዘኛ መጽሐፍ በሙሉ የኦሮሞ ሰዎችን ስምና የኦሮሞ ባህል ብቻ የሚያካትት ሆኖ እንዲዘጋጅ ተደርጓል። ይህ ጉዳይ የማህበራዊ ሚዲያ ሽፋን አላገኘም። የኦፎንዱና ሴቱ እንደማይለይ ሁሉ የሌሎች አካባቢ ተማሪዎች በመጽሐፍ ያሉ የሰው ስም ወንድ ወይም ሴት መሆኑን ለመለየት ከብዷቸዋል። መጽሐፉ የተዘጋጀው በብሔራዊ ደረጃ ሲሆን በሁሉም አካባቢ ላይ እነዚህ መጽሐፍ ተመሳሳይ ናቸው። እንደየአካባቢው አይለያዩም። መጽሐፉ ውስጥ በርካታ የማይገቡ ቋንቋዎችና ስሞች እንዲሁም የተቀመጡ የአካባቢ ባህል የሚገልጹ ሌሎችን አካባቢ ግን የማይወክሉ ስለሆኑ በበርካቶች ዘንድ ውግዘትን አስተናግዷል። የሌላ አካባቢ ተማሪዎችና መምህራን ይህ ቃል የሰው ወይም የእንስሳት ስም ይሁን አይሁን ለመለየትም እንደተቸገሩ ምንም እንኳ ሰሚ ባይኖር ቅሬታቸውን እያስተጋቡ ይገኛል። አምባገነኑ አገዛዝ በርካታ ህዝባዊ ኃይሎችን በማናለብኝነት እያፈነ እንደሆነ ተገለጸ። በጅምላ የሚነዳ መንጋ መሆን እጅጉን ያስንቃል፣ ነውርም ነው ያሉት የማህበረሰብ አንቂዎች የአማራ ህዝብ ሆይ የሚነዳ መንጋ ከመሆን ወጥተህ መቼ ነው እንደ ህዝብ የምትኖረው? አምባገነኑ አገዛዝ በርካታ ፋኖችን በማናለብኝነት አስሮ አፍኖ ይገኛል። ነገር ግን ንቅናቄውና ተቃውሞው እንዲሁም አገዛዙን ለማውገዝ በቁርጠኝነት በመነሳት ደረጃ የሚቀር ነገር አለ ተብሏል። ሆኖም ጥቅምት አንድ በነበረው ችሎት ፍርድ ቤቱ የክስ መዝገቡን ዘግቶ በእነ ፋኖ ዘመነ ክስ መሰረታለሁ የሚል መርማሪ አካል ካለ 15 ቀን የጊዜ ቀጠሮ ሰጥተናል። በ15 ቀን ውስጥ ክስ የሚመሰረት ከሌለ በነጻ ይሰናበታል የሚል ውሳኔ በመስጠት ፍርድ ቤቱ ፋኖ እስከዚያው በማረሚያ ቤት እንዲቆይ ያዛል። ሰኞ ጥቅምት 15 ፍርድ ቤት የሚቀርብበት ቀን ቢሆንም ከፍርድ ቤት ምንም አይነት መጥሪያ ስላልደረሰ ፍርድ ቤት እንዳይቀርቡ ተደርጓል። መርማሪ ክስ እንዲመሰረት በፍርድ ቤት ተቆርጦ በተሰጠው የጊዜ ቀጠሮ ውስጥም ክስ መመስረት እንዳልቻለ ለማወቅ ተችሏል። የታሰሩ ፋኖዎቹ ስርዓቱና አሰራሩ ውሳኔውም የፖለቲካዊ እንደሆነ ጠንቅቀው ስለሚያውቁ ይህ ኃይል በአለበት ሆኖ ጉዳዩን በትዝብት እየተከታተለ ይገኛል። ፍርድ ቤቱ ተቋሙን በማይመጥን ሁለቱን መግጋታች ህሊናና ህግጋተ መንግስት የጣሰ አሳፋሪ ድርጊትን እየፈጸመ ይገኛል። ፋኖችም ሆነ ጠበቆቹ ባልተገኙበት ችሎት በምንም አግባብ ሁኔታ እንደሆነ ባልታወቀ መንገድ በማናለብኝነት ጥቅምት 16 ቀን ክስ እንደተመሰረተና ለጥቅምት 28 እንደተቀጠረም በሰሚ ጥቅምት 17 ቀን ለፋኖቹ መረጃ ደርሷቸዋል። በዚህ ተቋም ፍትህን መጠበቅ ድንጋይ ዳቦ ይሆናል ብሎ ተስፋ እንደማድረግ ይቆጠራል ያሉ ፋኖቹ የተከበረከው የአማራ ህዝብ ይህ ሆይ ፍትህ በልመና ነፃነትን በባርነት ውስጥ አይገኝምና የነፃነት መንገድን እየጠረገ ያለውን ፋኖ ለማስፈታት የሚያስፈልገውን የትኛውንም የትግል አማራጭ ለማድረግ ራስን እንድታዘጋጅ የሚል መልእክት ተላልፏል። ለሰዓቱ የነበረው ዜና ይህን ይመስል ነበር። በቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ። Thank you.
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዴሞክራሲ የኢህአፓ ሬዲዮ የደብዳቤዎች አምድ ፕሮግራም ስለ ጦርነትና ድል ስለ ድልና ጦርነት ያለኝን ሐሳብ ለፍኖተ አድማጮች ለማጋራት እቺን ላኩላችሁ። ኢትዮጵያ በዘመናዊ ታሪኳ እንዲህ እንዳሁኑ መያዣ በጨምበጫ የለሽ ጦርነትና ልቂት አጋጥሟት አያውቅም ለማለት ደፍራለሁ። ከሁሉ አስቀድሜ ስለ ጦርነት ስናነሳ ጦርነት ሲካሄድ ጣላትን ነጥሎና ግብን አልሞ መጀመር ይገባዋል የሚለው የጦርነት ጥበብ ነው። ከዚህ በመነሳት እየተካሄደ ያለው ጦርነት ለሀገርና ለህዝብ የሚያተርፈው በረከትን መጠየቅ ተገቢ ይሆናል። ሁለቱ አረመኔዎች የሚያካሂዱት ጦርነት በነጻነት ስም ባርነትን ለማስፈን፣ በሰላም ማስፈን ስም ደም ማፍሰስን፣ ባንድነት ስም መለያየትን፣ በአገር ስም ጎጥን፣ በእድገት ስም መቆርቆዝን፣ በኑሮ እፎይታ ስም የኑሮ ሰቀቀንን፣ በእውቀት ስም ድድብናን ወዘተ እያስከተለ መሆኑን መገንዘብ ይቻላል። እዚህ ላይ ጥያቄ ማስቀመጥ የግድ ይለኛል። ጦርነቱ የንጹሃን ደም ማፍሰሱ በተለይ አማራ አርሶ አደሮችን መጨፍጨፍና ማፈናቀል፣ በፖለቲካ አቋማቸውና በሚናገሯቸው እና በሚጽፏቸው መታፈን፣ መገደል፣ ድራሽ መጥፋት ለምን? በወለጋ እጅግ አስከፊና ዘግናኝ ግድያዎችና ጭፍጨፋዎች ቀን በቀን እየተፈጸሙ በሀገር የመኖር ትርጉሙ ባዶ የሆነ መሄዱ መፈጸሚያው ግልጽ ነው። አይቀሬው ህዝባዊ አመጽ ነው። ህዝባዊ አመጽን የሀገርን ህልውና የህዝብ ሰላም በማስፈን ስም በሚካሄድ መቋጫ የለሽ ጦርነት ማጨናገፍ ይቻል ይሆናል እንጂ ማቆም ከቶውንም አይቻልም። ጦርነት ለፈላጭ ቆራጭ ቡድኖች ለግፍ አገዛዛቸው እንደ እድሜ መቀጠያነት የሚተከሙበት አደገኛ ሴራ ነው። በሁለት ህገወጦች፣ በሁለት ፈላጭ ቆራጮች፣ በሁለት ጸረ ዲሞክራሲ ቡድኖች፣ በሁለት ደም አፍሳሾች፣ በሁለት ጠባብ ጎሰኞች፣ በሁለት ታሪክ ደላዦች፣ በሁለት ዘራፊዎች መሃል የሚካሄድ ጦርነት በመሰረቱ የቡድኖቹ የህልውና ጦርነት እንጂ የሀገርን ክብርና ሉዓላዊነት ለማስከበር የሚካሄድ አይደለም። ከቶንም ሊሆን አይቻለውም። ወያኔ እስከ ጣርማበር ቤቶች እያፈረሰ ማሳ እየደፈጠጠ ከብት እያረደ ሴቶች እየደፈረ መስጊዶችና ቤተክርስቲያናትን እያረከሰ ለመገስገስ ያበቃው መረጃ አቀባዩ ራሱ ብልጽግና የተባለው ግፈኛ ቡድን መሆኑን ታሪክ በማይፈቀደም የመዘገበው ሐቅ ነው። ኢትዮጵያዊ መንግስት ኖሮ ቢሆን ነበር ወያኔ ገና ወጠጤነቱ ማስጓራትና መስፈንጨት እንዳስጀመረው እዛው መቅጨት በተቻለብ ነበር። ጦርነቱ የሚዘወረው አጠቃላይ የተዛዝና የሰመረት መመሪያ የሚደርሰው በቀጥታ ከአሜሪካ መሆኑ የታወቀ ነው። የኢሚሬትስና የቱርክ ውርጋጡ ኮሎኔልን በመደገፍ ከድሮን አንስቶ የተለያዩ ከባድ የጦር መሳሪያዎችን በማቅረብና በማራገፍ ለጦርነቱ ይብስ ነዳጅ በማርከፍከፍ ላይ ተሰማርተዋል። ይህ ከኢትዮጵያ ወዳጅነት የሚቆጠር ሳይሆን ወደፊት ሊከተል ለሚችለው ውሃን ምክንያት አድርጎ ለሚነሳው ጦርነት አጠቃላይ የኢትዮጵያ ወታደራዊ አቅምን በመርዳት ስም ለማሽመድመድ መሆኑን አለመጠራጠር የፖለቲካ ግብዝነት ይመስለኛል። ወያኔን ጸጥ ለማሰኘት ፋኖ ብቻውን በቂ ሆኖ ሳለ የምድር ጦሩ ኮማንዶ አየር ኃይሉ በቂ ሳይሆን ቀርቶ የሻቢያን ቀጥረኛ ነፍሰ ገዳዮች ማሰማራት ባገርና በህዝብ ላይ የተፈጸመ አደገኛ ወንጀል ነው። ህዝብ በነፈሰበት አይነፍስምና ባገርና በህዝብ እየተደረገ ያለውን አሻጥር ደና አድርጎ ያውቃል። እየተፈጸመ ያለውን ጸራ ማራ ዘመቻ ለመክታትና ላንዴም ለሁሌም ለማስቆም የገዛ መሳሪያውን አንግቦ ቤት ትዳሩን ጥሎ የዘመተውን የፋኖ ኃይል በተደጋጋሚ ከጀርባ እየወጋው ያለው ብልጽግና የተባለው እጅግ አደገኛ ቡድን ነው። በሰሜን ሸዋ፣ በወሎ፣ በጎጃም፣ በጎንደር ያገዛዙ ካድሬዎች ወጣቶችን በፋኖ አርበኝነት መሳሪያ ታጥቆ በመገኘት በሚሉ ሰበቦች በጎዳና ከመኖሪያ ቤታቸው እየታደኑ ይገደላሉ። እየታፈኑ መዳረሻቸው እየጠፋ ነው። ይህ እንዲህ የሆነ ባለበት ነው በጎንደርና በባህር ዳር በወጣቶች ስም በኗሪዎች ስም ላጉራ ዘለሉ ኮሎኔል የተደረጉ ሰልፎች በብልጽግና ካድሬዎች የተደረጉ እንጂ ህዝብን እንደማይወክሉ የጎንደር ኗሪ ከሆኑ ወዳጆቼ መገንዘብ ችያለሁ። በደቡብ አፍሪካ ይካሄዳል የሚባለው ድርድር የማን እና በምን ላይ ድርድር ብሎ መጠየቅ የድርድሩን ኮሾነት በህዝብና በሀገር ስም የሚደረግ ቧልት ለመሆን አያጠራጥርም እላለሁ። የዚህ ምጸቱ እጅግ መራራ ነው። የአማራ ወጣቶች እየተገደሉ እየታፈኑ ባለበት ራያንና ወልቃይትን ለድርድር እጅ መንሻ ሆነው ሊቀርቡ ሲታሰብ ጦርነቱ በአማራ ላይ ለመቀጠሉ አመላካች መሆኑን ያሳያል። ሌላው መራራ ጉዳይ ደግሞ በወለጋ የአማራ አርሶ አደሮችና ለፍቶ አደሮች እጅግ አስጨናቂ በሆነ ሁኔታ እየተጨፈጨፉና እየተፈናቀሉ አገዛዙ ሸኔ እያለ የሚጠራው የኦነግ የሽብር ቡድን ባንድ በኩል የኦሮሞ ፖሊስና ልዩ ኃይል የሚባሉት በሌላ በኩል የዚህ ወንጀል ፈጻሚዎች ሲሆኑ ብልጽግና በሉኝ የሚለው አገዛዝ እርምጃ ለመውሰዱ የሰላም ወዳድነቱን ምጸት የሚያሳይ ነው። ባለፈው ሰሞን አገዛዙ ለይስሙላ የድሮን ጥቃት በምዕራብ ሸዋ የፈጸመ ሲሆን ኢላማ ያደረገው ግን አሸባሪዎቹን ሳይሆን ንጹሃኑን መሆኑን ሰምተናል። የአማራ ሞት ለውርጋጡ ኮሎኔል ሰርጉ እንጂ ሐዘኑ አይደለምና የአማራን ክብርና ደህንነት ለማስከበር የአማራ ወጣቶች በሚስጥር የጎበዝ አለቃ መደራጀት ራሳቸውን ማስታጠቅ ወያኔን ብልጽግናን ኦነግና መሰሎቻቸውን ተፋልሞ የምሳቸውን መስጠት ይገባል የሚል አስተያየት አለኝ። በመጨረሻም መላው የኢትዮጵያ ሕዝብ በጽንፈኛው ብልጽግና በኦነግ በወያኔ እየፈሰሰ ያለውን ደም ላንዴና ለመጨረሻ ለማቆም እየመከረ እየዘከረ በሚስጥር መደራጀት በተቻለው አቅም መታጠቅን ሊከሰት የሚችለውን አገር የማጥፋት እኩይ ዘመቻ ቅስም መስበር አለበት ላለው ሲሉ ባልቻ አንኑሎ ከሆሳና ደብዳቤያቸውን አጠናቀዋል።
ሰላም ፍኖቶች እንደምን ሰነበታችሁ? ከሞተ አካል ጋር መደራደር ጥዩፍ ነው። መፍቴው ወያኔን እና አስቀጣይ አገዛዙን ቀብሮ እርምን አውጥቶ አዲስ ስራ ታምጦ መውለድ ብቻ ነው። ተደራዳሪውም አደራዳሪውም የግራ የቀኝ ሰሚውም በሴራ የተሸፈኑ የኢትዮጵያን ሁሉና የማይመኙ አካላት ናቸው። ድርድሩ ለማን ነው? ከድርድሩስ ምን ውጤት አለው? ድርድሩስ ምንድነው? ይህን አፍራሽ ያረጀ ያፈጀ ስርዓት የሚያስቀጥል የግንጠላ ቡድን ዛሬም እንደ ትላንቱ የወያኔን ትርክት በማስቀጠልና እሷ የጀመረችውን ጸረዝባዊ ጉዞ እያፋፋመ የተረኝነት አባዝ የተጠናወቶት በየኔ ብቻ ጉዞ የተሸበበው አገዛዙ ነው። ሞት የተፈጥሮ ህግ ነው። ትጸነሳለህ፣ ትወለዳለህ፣ እንዲም እንዲያም እያልክ በጽርቅም ይሁን በአጥያት እየሰራ ታድጋለህ። ባጭር ካልተቀጨ በቀር እድሉን ካገኘ ታረጃለህ፣ ትጃጃለህ፣ ከዚያም ትሞታለህ። በመጨረሻም አፈር ነበርክና ወደ አፈር ትመለሳለህ። ይህ የማይቀር የተፈጥሮ ህግ ነው። ፍጥረታት በሙሉ ባጭር ከሚቀጩት በቀር በዚህ መስመር ነው የሚያልፉት። የተናንተ ችግኝ ያልከው ቆይቶ ዛፍ ሆኖ ያደገና ወይ በፋስ አለም በመጥረቢያ ወይም በሰደድ ሰዓት ካልሆነም በአውሎ ንፋስ ተቆርጦ ይወድቃል። የወደቀን ዛፍ ምንም እንኳን ብትወደው ምን የመሰለ ያድባር ዛፍ እኮ ነበር አቤት ስፋቱ ጥለው ሲያምር ብትለው እሱኑ ታሪክ እየዋራ ትኖራለህ እንጂ መልሶ ጥላ አይሆንም። ጥላና ያድባር ዛፍ ከፈለክ መፍቴው ሌላ ችግኝ መትከል ብቻ ነው። ስርዓትም እንደዚያው ነው። ይጸነሳል፣ ይወለዳል፣ ያድጋል፣ ይጃጃል፣ ይሞታል፣ ከዛም ይቀበራል። ከዚያ በተቀበረው ስርዓት ምትክ ሌላ አዲስ ስርዓት ይወለዳል። ላብነት ያጼ ኃይለ ሥላሴ ስርዓት አርጅቶ ጃጅቶ ሞተ። የደርግ አስከፊ ስርዓትን በ17 ዓመቱ ተቀጨ። ወያኔ መሮ ኢህአዴግን በተወለደ በ27 ዓመቱ አረፈ። እሱን ተክቶ ኦህዴድ መሩ ኢህአዴግ ቁጥር 2 ብልጽግና ነኝ ብሎ ልባችሁ ልብላችሁ ለዋጣችሁ በማለት ከጀመረ እነሆ 5ኛ ዓመቱን ይዟል። እሱም ይሞታል፣ ይቀበራል። ወያኔ በ90 ዓመት አሮጊቶችና ሽማግሌዎች ይመራ የነበረ ቡድን ነበር። የጃጁ ፓርቲውን ርስት አድርገው በከዘራ በመርኩዝ በዊልቸር የሚሄዱ ስብስቦች ይመሩት የነበረ ድርጅት ነው። አንድ አካባቢ ብቻ የወለደው አቃፊ ያልሆነ ሀገር በቀል ወይም ደግሞ ሁሉንም ኢትዮጵያውያን አመጣው ያልወለዱት ስለነበር በጎጥ ተመሰረተ፣ በጎጥ ፈረሰ፣ በጎጥ ተቀበረ። እንዲህ ነው ታሪክ እንዳለፈ የሚወራው። ከሞት አካገል መደራደር ጥዩፍ ነው ያልን ለዛ ነው። መፍትሄው ወያኔና የወያኔን ጨቋይ ፈላጅ ቆራጭ ስርዓት የሚያስቀጥለው አገዛዙን ቀብሮ እርምን አውጥቶ አዲስ ኢትዮጵያውያን ሁሉ 14ቱም ክፍለ ሀገር የሚሳተፉበት አገር ነጻ የሚያወጣ ትክክለኛ ስርዓት አምጦ መውለድ ብቻ ነው ሲሉ ነፍጠኛው ከባሌ መልእክታቸውን ቋጭተዋል።
ሰላምና ጤና ይስጥልን። እንደምን አመሻችሁ ውድ ፈነሶችና የዶክተር አርብ የደብዳቤዎች አምድ አድማጮች በሙሉ። ውድ አድማጮች ሆይ የዛሬው መልእክቴ ያው ዛሬም እንደተለመደው እያየንና እየሰማን ያለው እውነትን አጣ ሰላምና እውነት ስማቸው ጦርነት ሆኖ የኢትዮጵያ ህዝብ በውሸታም ፖለቲከኞች ተሳቆ አንገቱን ደፍቶ እነዚህ ውሸታሞችና ወንጀለቸውን ተዝናንተው እየኖሩ ሌላው ዜጋ ግን በገዛ አገሩ እንደ ዜጋ አገር ብሎም እንዳይኖር በተለያየ መንገድ አካባቢ ለቃች ውጡ ለማለት እንኳን እድል ተከልክሎ ባሉበት ሲገደሉ ወሬ ያገሪቷ የልማት ጉዳይ ተረስቶ ነጋ ጠባ አሳዛኝ ዜናዎችን ማውራት ለጋዜጠኞቹ አስቸጋሪ ሆኖ እስካሁን ሰዓት ቀጥሏል። ጋዜጠኞቹም ለምን ወነቱን አታፈርጡም ሲባሉ ከኡነስ ጋር ተጣልተን ሳይሆን ከኡነስ ጋር የተጣሉ አዛዥ ያሉንን ካላደረግን አንድም ቀን ቤታችን ሳይሆን እስር ቤት ነው የሚያሳድሩን ነው በማለት ስርዓቱን በግለሰብ ደረጃ ይኮንናሉ። እዚህ ላይ እንኳን ጋዜጠኞች ተራው ዜጋ የገዢዎች መንገድ እከተላለሁ ብሎ ኡነቱን ትንፍሽ ካለ በማግስቱ ከመንገድ ወይም ከቢሮአቸው ወይም በተገኙበት ቦታ ሁሉ በአፋኞች ይታፈናሉ። መንግስት ለምን ኡነት የሚናገሩ ሰዎች ይፈራል የምንል ካለን ደግሞ ጉዳዩ ይህን ይመስላል። በህዝብ ያልተመረጡ መሪዎች በራሳቸው አይተማመኑም፣ ማንንም አያምኑም። እንኳን ሌላው ሰው ማመን ቀርቶ የራሳቸውን ጥላ ጭምር አያምኑም። እንዲህ አይነት እንቅልፍ የለሽ አካሄድ የሚከተሉ መሪዎች ራሳቸውን በጥሩ ቃላት አጭበርብረውና በጠመንጃ ኃይል ወደ ስልጣን የመጡ ስለሆነና ለህዝብም ጥሩ ከመስራት ይልቅ ግፍም አብዝቶ ይሰሩና በቃችሁ ውረዱ ሲባሉ እንቢኝ አሻፈረን በማለት ቡራ ከረዩ ሞቴን እንጂ ቆመን አንወርድም ባዮች መቼስ ያ አይቀሬ ቀን የመጣለት የሚወርዱት በውርደት ኮማንዶና በሐዘንና አንጉርጉሮ ታጅቦ ይሆናል። ታዲያ ሁሉ ጣውረድ ጎዳና የሚጓዙ ከሃዲ መሪዎች በአንድ ሌሊት ብቻ 3 ጊዜ ጌታ ኢየሱስን የከዳው የመጥምቁ ምሳሌን የሚጋሩ ከሃዲ ፖለቲከኞች ናቸው። እዚህ ላይ ጥሩ ምሳሌ ሊሆን የሚችል ከመቀሌ ያለቆቻቸው ወደ ደቡብ አፍሪካ ጭኖ የወሰዳቸው 7 ባለ 2 እግር የትግራይ ተወላጅ የሆኑ የምዕራባውያን ፈረሶች ሲሆኑ እንደ ከሃዲው ኢየሱስን እንደካደው በኢትዮጵያ መንግስት 3 ጊዜ የተሰጣቸውን እድል በእንቢተኝነትና በእብሪት ክዶ ራሳቸውንም ሆነ ሌላውን ህዝብ ጭምር ክፉኛ በመጉዳት ታሪክን ያንገሸገሸ ወንጀልም የሰሩ ወንጀለኞች ዛሬ ጫዋን ህዝብ ተቆርቋሪ ይመስል ባለቆቻቸው አጃቢነት ለአራተኛ ጊዜ ለእርቅና ሰላም ብለው ስብሰባ ቢቀመጡ ራሳቸውን ችለው ሳይሆን ባለቆቻቸው መውጭነት ታጅበው ሲሆን እንግዲህ ይህ በስውርም ሆነ በግልጽ በደቡብ አፍሪካ የተደረገ ያለው ስብሰባ አላማው ወያኔን አደን እርቅ ምን ያህል ውጤታማ ይሆን ለናየውም ጓጉተናል። ምናልባትም ግብዝ እንደመሆናቸው በተገላቢጦሽ የኢትዮጵያ ህዝብ ካሳ ካልከፈረን ብለው ካላቆሙ በስተቀር ትንሽ ተስፋ ይኖር ይሆናል። አይ ብለው ተስፋ ከቆረጡም ህዝቡ ሳይሆን ትግራይ ደህና ሆኝልን ሊሉም ይችላሉ። ድሮም እነሱ የታገሉት ለትግራይ ህዝብ ስላልሆነ ለነሱ ካልተመቻቸው ማይሆነው ነገር የለምና ከነሱ ብዙ የሚጠበቅ ነፃ የትግራይ ህልመኞች እስካሁን ሰዓት በቅዠት እንቅልፍ አጣችሁ ያልተኛችሁ ተላላዎች ሁሉ አሁን ግራም ነፈሰቀኝ አርፋችሁ ተኙ። ይህ ስል ሁሉም ነገር አለቀ አበቃ ማለትም ሳይሆን አብዛኛው የትግራይ ህዝብ ምንም እንኳን ሰላምን መርጦ በሰላም ከቀሪው የኢትዮጵያ ህዝብ ጋር አሁንም እንደያኔው አብሮ መኖርን ይናፍቃል ቢባልም ችግሩ የግድ መውግዚት ካልሆነላችሁ ሞተን እንገኛለን በማለት ሳይጋበዙ እርሳቸውን ጋብዘው ዛሬ ወያኔዎች የፈሰሱትን የንጹሃን ደም ትን ብለው እንዳይገላቸው አሁን እየተደረገ ባለው ድርድር አፍንጫ ስር ተወሽቀው እየተከታተሉ ያሉ ምዕራባውያን ሁኔታው እነሱ በፈልጉት መንገድ ካልሄደ አሮጌ ፈረሶችን ወደ ተዘጋጀላቸው አገር ልከው አዳዲስ ፈረሶችን መልመለው ትግሉ መቀጠላቸው አይቀርም። እንዴት ነው ይሄን ያደርጉት? ስለዚህ የኢትዮጵያ ህዝብ ይሄን አውቆ ከወዲሁ መዘጋጀት አለበት ማለት ነው። በተጨማሪ ህዝቡ በግልም ሆነ በመንግስት ደረጃ በተደራጀ መልኩ ደብዳቤ አዘጋጅቶ በአገር የሽማግሌዎች መርጦ ለተመረጡና በታሪክ ያግራችን የጎኑ ጋር ለሆኑ ዲፕሎማቶች እባካችሁ ከኢትዮጵያ ህዝብ ላይ እጃችሁን አንሱልን እርዳታችሁንም ከፈለጋችሁ አትስጡን እኛ አንድ ሆነን ለአንድ ጠላት ለአንድ ወዳጅ ይሆናችሁ አትከፋፍሉን እኛ ኢትዮጵያን እግዚአብሔር ሲፈጠን ቀለማችን ጥቁር ነውና ለነጭ ቀለም ተገዥ ሁኑ ብሎ አልፈጠረንም። ጥቁር እንሰሳ ለነጭ ተገዥ አይደለም። ልዩነታችን ቀለምን አልፎ መገኘት ማግኘት ማጣት ማወቅና ለማወቅ ነውና ስለዚህ ባካችሁ ምዕራባውያን አደብ ግዙ እጃችሁን ከኢትዮጵያ ላይ አንሱ እንበል። በተረፈ ግን አሁን የአብይ መንግስት ትንሽ ከእንቅልፉ የነቃ ይመስላል። ብዙ ጊዜ ስለ ኦነግ ሸኔ ወቱተን ኦነግ ሸኔ ተባለው ቡድን ኦሮምኛ የሚነገር በኦሮምኛ ክልል የመሸገ ትግርኛ ተናጋሪ ነውና በሰሜኑ ትግራይ ላይ የሚወራ አየር ኃይል እነሱም ላይ ይብረር ብዬ አስተያየትም ጽፌ ነበር። ብዙ ሞቱተን ነበር። ዛሬ መንግስት ግን መንግስት እውነት ከሆነ የህዝቡ መልእክት የሰማ ይመስለኛል። በሰሜን ሸዋ ሸኔ በጀት ተጎበኘ ሲባል ሰማሁኝ። ነገር ግን የሞተም የቆሰለም አልታየም። ታዲያ ይህ አረመኔና አሰቃይ ቡድን ተንቤን በረሃ ስለተዘጋ ከወያኔ ጋር ወደ ሲኦል አብሮ መውረድ ያለባቸው ጨካኝ አውሬ ነው። እንግዲህ ቀስ በቀስ እግዚአብሔር የኢትዮጵያን ህዝብ ጸሎት እየመለሰ ነውና ጌታ አብዝተን እናመሰግናለን ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም ተከታታዮች እንደምንሰምታችኋል። አማራውን ብቻ አርደው ግርለው አጥርተው የሚቆሙ ከመሰለን ተሳስተናል። ህዋትንና የህዋትን መርዝ ከኢትዮጵያ መንቀሉ እንዳለ ሆኖ ማይጸብሬ ምሽቱን ነፃ እንደወጣቸው አክሱም አድግራትም አድዋ መቀሌም ነፃ ይወጣሉ ብለን የምንጠብቀው ተስፋ እንዳለ ሆኖ ይሄኛውንም በኦሮሞ ስም ኢትዮጵያን ለማጥፋት የሚለላጠውን አረመኔ ቡድን ሽላ ማለቱ መጨረሻ ላይ ከባድ ዋጋ ያስከፍለናል። ኦሮሞ ኦሮሞን አይገለውም ብለው ችላ ያሉት ኃይል አሁን እንደ ፍልፈል በስቷል። ዋናው የወያኔ ትወገድ እንጂ የነዚህ ቀላል ነው የምትሉም ሰዎች ወያኔ መወገዱ አይቀርም። ከዚህ ከወዲህ ብልጽግና አገዛዝ ጋር ሆነ በኦሮሞ ምድር ይህን ንቀህ እናት ላይ የዋጣውን ቡድን እንዴት እንደምታደርገው እናያለን። ምን ነው እናቴ በእንቁላሉ ጊዜ በቀጣሽኝ የሚለውን ተረት ማስተዋወሱ በቂ ነው። ሸዋ በዚህ ኃይል ስር ነው። አንዳንድ ቦታ እንዲያውም አገዛዙ ወክሏቸው ግብር ሁላ መሰብሰብ ጀምረዋል። ወይስ የትግራይ ጉዳይ ሲፈታ ሲቋጭ እነዚህኞቹ ዊጋቸውን አውልቀው የኦሮሞ ልዩ ኃይልን ይቀላቀላሉ ነው ወይ ቀሉ? መጨረሻ ግን የምታዩት ነው። ኢትዮጵያን ረግጦ ለመጨፍለቅ ባይሳካም ቀውስ ማስከተሉ ግን አይቀርም። በእናብዲሳጋ ሀገር በኢትዮጵያ በኦሮሞ ምድር ኢትዮጵያ ሰንደቋ በዚህ መልክ ሲረገጥ ማየት ያማል። ግን ምን ያደርጋል? ሰው የለም። በአንድነቱ ነው መታገል እየተቻለ ሁሉም የዞንጀሮ ይስጠይ ብሎ ራሴ ቤት እስካልመጣ ድረስ መተኛት እንደማይገባ ሊታወቅ ግድ ነው። ደግሞ አለው የነዚህ የምትዋቸው የመጨረሻ ምኞት እንደምታዩት ነው። ኢትዮጵያን በነጻነቷ ዝቅ አርጎ አዋርዶና ረግጦ የመጨረሻ የግንጠላ አላማውን ማሳካትና አንድን አካባቢ በማረድ ብቻ ያቆማሉ ተብሎ ግን አይታሰብም። ከሰሞኑ እንኳን የወዴድ ኦነግ የግንጠላ ቡድን ካረሲ እስከ አዲስ አበባ ጎንደር የተገበረውንና ይተገበር ያለውን እንመልከት። ጥቅምት 15 2015 ዓ.ም ምረት በመራብ አርሲ በሄበን አርሲ ወረዳ አምስት ኦርቶዶክሳውያን የተዋደዱ ልጆች በኦነግ ሰራዊት በስም እየጠሩ በጠራራ ፀሐይ ተረሽነዋል። ሟቾች አስከሬናቸው ተለቅሞ እንደተለመደው ጸሎተ ፍትሐት ተደርጎላቸው ተቀብረዋል። ነገር ግን ታሪኩን እናወራዋለን። ፍትህ ወይም ደግሞ እነዚህ በገፍ የተገደሉ አካላት የገደላቸው ተወንጅሎ ለህግ እንዲቀርብ ያደረገም የለ፣ ለማድረግ ያሰበም የለ። ወደፊትም ይህ ነገር አገዛዙ እስካለ ድረስ ለፍርድ አይቀርብም። ምክንያቱም እነዚህ በአገዛዙ ተፈቅዶላቸው በበጀት እየተደጎሙ ሽፋን እየተደረገላቸው በትጥቅና በስንቅ የክልሉ የኦዴድ አፍራሽ ኃይል ከጎናቸው ሆኖ የሚሰሩ አካላት ስለሆኑ ከዛ ውጭ ዋይታ በየካ ክፍለ ከተማ እና የካ አባዶና ቦሌ አራብሳ በሚባለው አካባቢዎች የቤት ፈረሰውን እንደቀጠለ ነው። ኦዴድ ኦነግ አዲስ አበባን ፍሪፊን ያድርጎ በኦሮሚያ ስር ካካለለ በኋላ የግንጠላ እቅዱን እውን ለማድረግ አዲስ አበባ ውስጥ በርካታ ቤቶችን በኢንቨስትመንት ስም እያፈረሰ በርካቶችን ቤት አልባ እያደረገ ሜዳ ላይ መንገድ ላይ እንዲወድቁ አድርጓል። የቻለውን ሁሉ ከዚያው አካባቢ እንዲለቁና ወደ ክፍለ ሀገር እንዲሰደዱ በማድረግ የኦሮሞ ቋንቋ ተናጋሪዎችን ደግሞ ከክፍለ ሀገር አፍልሶ ወደ አዲስ አበባ በማስፈር በቁጥር ደረጃ የበላይነቱን በመሸፈን የቋንቋና የአካባቢ ማንነት የጎጥ የበላይነትን በማረጋገጥ አዲስ አበባን ለመሸብለል ትልቅ እቅድ አንግቦ እየተንቀሳቀሰ ነው። ምክንያቱም አዲስ አበባን የሚመራት ኦህዴድ ነው። አዲስ አበባ በኦህዴድ ስር እየተመራች ነው ያለችው። ሉዓላዊነቷ ራስ ገዝነቷ አልተረጋገጠም። ይህን ያዩ የተመለከቱም ቦሌ አራብሳ አካባቢ ቤታቸው የፈረሰባቸው በአንድ ጀንበር ቤት አልባ ሆነው ጎዳና ላይ የወጡት ዜጎችም ቤታችንን አፈረሱብን ለምን? በሕግ አምላክ ያሉትን እነዚህ ጽንፈኛ የግንጠላ ኃይሎች ገደሉብን ይላሉ። እግራቸው ወደ መራቸው እየጮሁ እያለቀሱ ሄደዋል። ቀጣይ ተረኛው ደግሞ ማን ነው? የጎንደር ገበሬ መሆኑ በጭምጭምታ እየተሰማ ነው። በአርማጮ፣ በመተማ፣ በወልቃየት ውዱን ሰሊጥ ሲያመርት የከረመው ገበሬ ተረኛው ተጨፍጫፊ ይሆናል ተብሎ ይገመታል። ምክንያቱም አርሶ አደሩ ላቡን ጠብ አድርጎ ያመረተውን በውድ ዋጋ ተሽጦ ብዙ ነገር ይሸፍንልኛል ብሎ ያሰበውን ከጦርነት ጋራ ከባሩድ ጋራ ሲታገል የኖረውን ሰሊጥ አምራች አርሶ አደር መንግስት ጆሮ ዳባ ልበስ ብሎታል። ይህ አገዛዝ ተረኛውን ፊቱን በተረኝነት ለሌሎቹ አካባቢዎች የሚያደርገውን ድጋፍና አንድ አካባቢ ብቻ የማበልጸግ ራዕዩን ከማሳካት ያለፈ የአርሶ አደሮቹ ጩኸት ግን ተዘንግቷል። የበረሃውን ንዳድ ተቋቁሞ በብዙ ድካም ላቡን፣ ጊዜውን፣ ጉልበቱን፣ ገንዘቡን ጠብ አድርጎ ያመረተውንና በውድ ዶላር የሚሸጠውን የሰሊጥ ምርት አገዛዙ በወደቀ በብር ዋጋ ነው የምገዛ በማለቱ የሰሊጥ አምራች ገበሬ ሁሉ ወገቡን አስሮ ዋይታና ጩኸት ላይ ነው። ስለዚህ በአገዛዙ የሚዘወረው ይህ ገዳይ አራጅ ቡድን የመላ ኢትዮጵያውያን ጠላት መሆኑ ታውቆ ሁሉም አብሮ ሊታገለው ይገባል ሲሉ መልእክታቸውን ይላኩልን ልሳን ወርቅ አክሊሉ ከጎንደር ነበሩ። ¶¶
ተናስተልኝ ለውድ የፍኖት ሬዲዮ አድማጮች ሁሉ ወገኖቼ ሰው መሆን ዘራችን ፍቅር ሃይማኖታችን ባለፈው ሳምንት የጠየቅኳችሁ ጥያቄ መልስ አገኛችሁለት ወይ? እኔ እንደሚመስለኝ የኔ መልስ ደግሞ የድሮ አባቶቻችን ሁሉንም ብሔረሰብ በፍቅርና በሰላም የመሩት የሰው ልጅ መሆን አክብሮት በመስጠት ነው። ኢትዮጵያዊነት ከሁሉም በላይ የሚገልጸው በሰው ልጅ ላይ ያለን አክብሮት ነው። ከራስ በላይ ጎረቤቶቻችን የምንወድበትና የምናከብርበት የምናስቀድምበት ማንነታችን ነው። ከብሔር ብሔር እንዳንለያይ ያረገን በኔ አስተያየት ይመስለኛል። ትልቁ ሚስጥር አሁን የጎደለን ታስታውሳላችሁ ባለፈው ሳምንት ስለ 10ቱ ትዕዛዛት ሳወራ 9ኛው ትዕዛዛት ጎረቤትህን እንደራስህ ውደድ የሚል ነው። 10ኛው ደግሞ ትዕዛዛት የጎረቤትህን ነገር አትመኝ። እነኚህ ሁሉ ትዕዛዛቶች ናቸው። አባቶቻችን አበይት በሰላምና በፍቅር እንዲኖሩ ያረጋቸው እነኚህ የሁለቱ ትዕዛዛት ኢትዮጵያዊነትን የሚያንጸባርቁና ማንነታችንን የሚያንጸባርቁ ኢትዮጵያኖችን ከሌላ ዓለም የሚለየን ይህ ነበር። የምታስታውሱ ከሆነ ጎረቤቶቻችን ለቡና በቀን ቢያንስ 3 በመጥራት አብሮ ምግብ በመቅደስ በመቃደስ ምሳ እኔ ጋ እራት አንተ ጋ ተባብሎ በመተዛዘን ሳቅና ጨዋታ በተሞላበት ነበር። አሁን በጠቀስኳችሁ የኢትዮጵያ ማንነታችን ቀስ በቀስ እየጠፋ ነው። በተገላቢጦሽ አሁን የመጣው የኢትዮጵያ ማንነት ባለፈው እንደገለጽኩት የሰው ልጅ የሚከበረው በብሔረሰቡና በገንዘቡ መጠን ነው። እጅግ በጣም ያሳዝናል። አብሮ ምግብን ከመከፋፈል አሁን ምግብን መደበቅ ተጀምሯል። መደበቅ ስላችሁ ለምሳሌ ጎረቤት ሲመጣ ቡናና ሻይ እንደማፍላት ምግብና ወይም ቆሎ ከማቅረብ ይልቅ ምግብ መደበቅ፣ ሻይና ቡና አለማፍላት፣ ሽርጉድ አለማለት ተጀምሯል። ይህንንም የመጣው ድህነት የኢኮኖሚ ላይና ታች በመሆኑ የሰውን ልጅ እንዲጨካከን አርጎታል። ከራሴ አልፎ እንዴት ለጎረቤቴ የሚል አስተሳሰብን አመጣ። እንዴት እነዚህ ወገኖቻችን እንፈርዳለን? አስቡት እስቲ በሶስት ቀን አንዴ እየበላ እንዴት ጎረቤቶችን ሊጋብዝ ይችላል? በሌላ በኩል ገንዘብ ያለው ለመጀመሪያ ጊዜ ገንዘብ ስላገኘ ገንዘብ እውርና ደንቆሮ አድርጎታል። የገንዘብ ብዛት ለሰው ልጅ አስፈላጊ 3 ነገሮችን እንዳይ አድርጎታል። 3 ነገሮች ደግሞ ፍቅር፣ አክብሮትና ሰላም ናቸው። እነኚህ ነገሮች ገንዘብ አይገዛቸውም። አሁን የመጣው ስግብግብ እምብርት የሌለው ህብረተሰብ ነው። ህብረተሰብ ተረካቢ ትውልድ ነው። እኛ ገንዘብ ሁሉን ነገር ይገዛል ብሎ የሚያስቡ ናቸው። ለዛ ነው ለካ የድሮ አባቶቻችን ገንዘብ ሰይጣን ነው የሚሉት። አገራችን የሀብት ድሃ አይደለችም። በዓለም ውስጥ ወገኖቼ ንቁ፣ ተደራጁ፣ ታጠቁ። እንደ ሀባ ካሉ ድርጅቶች ጋር ተባብራችሁ አገርህን አድኑ። የአገር ማንነት ህዝባችን ነው። አንድ ፍቅር አንድ አገር ማለትም ሰው መሆን ዘራችን ፍቅር ሃይማኖታችን ይሁን። ድል በትግል። እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ።
ሰላም ፍኖቶች እንደምን ሰምታችኋል? በኢትዮጵያና በኢትዮጵያውያን ጉሮሮ ላይ የቆመው ሁሉ ለኢትዮጵያና ለኢትዮጵያውያን ቁም ያለው ማለት አይችልም። ይልም ኦነትን በሚፈልጉ በብዙዎች ዘንድ ተቀባይነት አይኖረው። ለኢትዮጵያ መቆም በእጅጉ የሚደገፍና የሚበረታታ ነገር ነው። ቀደምት ጀግኖቻችን በቅብብሎሽ ያሳዩንና ያዋረሱን መገለጫችንም ይህ ነው። ኢትዮጵያ ተነካች ሲባል ዜጎቿ ሁሉ ነው የሚነኩት። በተባበረ ክንድ አስተማሪ የጀግና ምላሽም ነው የሚሰጡት። በዚህ መልኩ ነው ኢትዮጵያ የቀኝ ገዢዎችን ወረራ ቀልብሳ ድባቅ በመምታትና አሳፍራ በመመለስ ምስጋና ይግባቸውና ቀደምት አርበኞቻችን በከፈሉት የደምና ያጥንት ክብር መስዋዕትነት የጥቁር ህዝብ ኩራት ሆኖ ክብሯ በሰንደቋ ብዙዎች በማይደርሱበት ከፍ ባለ ማማ ላይ ተሰቅሎ ኖሯል። በመሰረቱ አሁን ላይ አስቸጋሪና አሳዛኝ የሆነው ግን እንደ መልካም ነገር በኢትዮጵያና በኢትዮጵያውያን ጉሮሮ ላይ መቆም ስራታዊ መገለጫ ማድረጋችን ነው። እንደ ተቀጥላ አልሸሹም ዞራሉ ስራት እንዳገዛዙ ከበእውኑ ለኢትዮጵያና ለኢትዮጵያውያን ነው የቆምነው ወይስ በኢትዮጵያና በኢትዮጵያውያን ጉሮሮ ላይ ነው የቆምነው? ለማን እንደቆምን በህዝብ ዘንድ የሚታወቅ መሬት ላይ ያለ እውነታ ነው። ለብዙዎቻችን ያስቸገረው ከልብ ያልሆነውን ለመሆን ባስመሳይነት ለማሳየት መጣራችን ነው። ከተወሰነ ጊዜ በኋላ የሆነው ማንነታችን ጎልቶ እየወጣብን መቸገራችን ከልብ የሆኑት የሚሆኑ ብዙዎች እንዳሉ ማይዘነጋም። በረካቶቻችን በአንደኛው ቁስል ሌላኛው ለመፈወስ በደካማ የዘርና የጎጥ እሳቢያችን ውስጥ ተመረዘን አጉል መዳከሩን እንደቀጠልን ነው። ከማናቸውም የተበደሉ ንጹሃን ጎን መቆም ሰዋዊነት ነው። አሁንም ችግሩ ነገን ከራሳችን ውጭ ሌላውን እና በሌላው ቦታ ሆነን ሌላውን ለማየት ብዙ እየፈቀድን አለመሆናችን ነው። ይህ እርስ በርስ የመጠላለፍና የመጠቃቀም የእሳቢ አዙሪት እንዲቀር እስካልሰራንበትና በአስተሳሰብ እስካልታከምን ድረስ ተሎ የሚሽር በሽታ አይደለም። አዎ ያስቸገረው ቅብነት አስመሳይነትና አድርባይነት ነው። ያልሆኑትን ለመሆን አጉል መንፈራገጥ ነው። ቀደምት ጀግኖቻችን የውጭ ወራሪን በመርዝ ጋዝ ጭምር የፈጸመባትን አውሪያዊ ጭካኔ ተቋቁማ ያለምንም ተስፋ መቁረጥ ከጀግኖች አርበኞች ጋር ልጆቿን አሳልፋ በጽናት የውስጥ የሆድ አሽከረን አድርባይን ከሃዲንና ባንዳን ጭምር ታግላ ያሳፈረች አረንጓዴ ቢጫ ቀይ ሰንደቋን ከዓለም አደባባይ ከፍ አድርጋ በኩራት ያወለበለበች ገናና ታሪክ ያላት ውዷ ሀገራችን ኢትዮጵያ የሁሉም ኢትዮጵያውያን ናት። ኢትዮጵያ ሀቀኛ አንድነቷን ስታበረታታ መልካም እሴቷን ስታከብር ባንዳዎችን አጎላስ መሳዮችን ቅቦችን ነገን ለማሰብ ትንሽ ጊዜ እንኳን የሌላቸውን በቆሸሸ የደካሞች የፖለቲካ ሴራ የተነሳ ሐሰት ትርክትና በጥላቻ ህሊናቸው የታወሩ አካላትን አውሪያዊ ድርጅት ጅምላ ጨፍጫፊዎችን ሀገርና ወገን ዘራፊዎችን ስትጠየፍ ብቻ ሳይሆን አመራ ስትታገል ያን ጊዜ እውነቷ ጎልቶና ደምቆ አፋውቶ ይናገራል። ኢትዮጵያዊነት አንደኛው ቁስል የኔም ቁስል ነው። ህመሙ ህመሜ ነው። አንድ ጣቱ የተቆረጠ የቆሰለ ወይም የደማ ሰው ሙሉ አካሉ ጤነኛ እንደማይሆነው ሁሉ የጣቱ ህመም መላ ሰውነቱን ዘልቆ እንደሚሰማው ሁሉ በኢትዮጵያ የተለያዩ አካባቢዎች በማንነታቸው ብቻ የዘርፍጅት ሰለባ የሆኑ ላሉ ኢትዮጵያዊ ወገኖች ሁሉ ሰዋዊ ውግንናን አለመንፈግ ብሎም ለምን ብሎ መጠየቅና መታገል ድምጽ ማሰማትም ይጠበቃል። ለኢትዮጵያ መቆም ለኢትዮጵያ ድምጽ ማሰማት እልቂትን የዘርፍጅትንና ራሃብን መደበቅ እና ለምን ተብለው ሲጠየቁ ሀገር ሊያፈርሱ መጡ ተነስ እንሰለፍ እያሉ የራስን ገመናና ወንጀል ደጋፊ ህዝብን እንደምሽግ መጠቀም መደበቅ ሳይሆን ለእውነተኛ ሰባዊ መቆምን ለሐቀኛ አብሮነትና ወንድማማችነት በርትቶ መስራትን ይጠይቃል። ስለሆነም ስርዓትም ሆነ መንግስት ጊዜያዊ ነው ሐላፊ ጠፊ ነውና ሁሉንም ነገር ከስልጣን መንበር ጋር ብቻ ለማያዝ ይተበካል። በርግጥም በጣም የቸገረው መከራን መልመድና ያለንን አቅም አውቆ ለስር ነቀል ለውጥ አለመስራታችንና የሥራ ጥገኛ ለመሆን ከሀገርና ወገን ይልቅ ስለ ሥርዓት ሲባል መሬት ላይ ያለን እውነታ ለመድፈቅ መተግበራችን ነው። አውቀንም ይሁን ሳናውቅ በሄድንበት ለመሄድ ገደልም ቢሆን መፍቀዳችን ከባድ ነው። መቀጠል ስላለባት በትውልድ ቅብብሎሽ አያሌ መስዋዕትነት ስለተከፈለባት ኢትዮጵያ መቆም ሆነ ድምጽ መሆን ማናቸውንም ያልተገቡ ነገሮችን በሰለጠነ መልኩ መቃወም በራሱ ችግር አይደለም። ስለ ኢትዮጵያ መቆምና ድምጽ ማሰማት ስለ ሀገርና ስለ ወገን አንድነትና ዘላቂነት የጠራ መልካከት መያዝ ቀዳሚው ሆኖ ሀገርን ከቀኝ ገዢዎች በባሰ ዓለማ ጎሳቆልን በቋንቋና በጎሳ የተከፋፈለን በታች በታኝ የሆነውን አንቀጽ 39 የወያኔና የኦነግን ህገ መንግስት የሙጥኝ ብሎ ዓለም አምላክን ሊጨምር ይገባል። በተጨማሪም ኢትዮጵያዊነት የተከፋፈለ ጥገኝነት የለመደ በግጭትና በንጽዋ እንደመፍሰስ የሚነግድ ከጎሳ አጥሩ ላለመውጣት የወሰነ ወይም አቅም ያጠረው በጥቅም የተሸበበና የታወረ ለሀገሩ ዜጋ ሉዓላዊነት ወግ ባህል እምነት ሴትና አሳሰብ ክብር የሌለው ነገን አርቆ ለማየት ያልፈቀደ ጸረ ለውጥ የሆነን የተንሽዋረረ እይታን ገንዘቡ ያደረገን የህዝብ ሳይሆን የሥርዓት አገልጋይ የሆነን ካድሬን ከራስ ጀምሮ ማስተካከል ብሎም ታግሎ ማስወገድ አብዝቶ ይጠበቃል። ስለ ኢትዮጵያ መቆም ሆነ ድምጽ ማሰማት እንዳብነትም ላለፉት 4 አመታት የዘርፍ ግጭት ሰለባ የሆኑ ንጹሃንን በቅጥታም ይሁን በተዘዋዋሪነት ከጥፋት ተባባሪነት በሲረኞች ከጋት ነው እኛንም ጨምሮ ከሚገለን መርዝ እንደሰው ፈርሰን ከተሰራንበት ጭፍን ጥላቻና የሐሰት ትርክት በመላቀቅ ሥርዓቱን በመቃወም ወደ አደባባይ ወጥቶ ሞት በቃን የሚል አቋም በመያዝ አምባገነናዊና አፋኝ የሆነውን አካሄድ ማስወገድ የመብት ጠያቂዎችንና የንጹሃን ድምጾች ከማዋከብ ከማሰርና ከማፈን እንዲሁም የህዝብ ጩኸትንና ለቅሶን ካለመስማት ተጠያቂነት ካለማስፈን ወንጀል በስሙ ካለመጠራት ከድብቆሹ መንገድ ካለመውጣት በገፍና በግፍ ከሚራቡት ከሚጨፈጨፉት ከሚታረዱት ከታጋቾቹና መንገድ ተዘግቶ በከባ ውስጥ ካሉት ንጹሃን ዜጎች ጎን ካለመቆም ሾተ ላይ መላቀቀን በሚሊየን ከሚቆጠሩ ተፈናቃዮች ጎን ካለመቆም ጎታችንና እርጉም ከሆነ ጸረ ኢትዮጵያዊ አካሄድ ራስን ማላቀቅም አስፈላጊና የግዴታ ያደርገዋል። ከአሸባሪዎችና ለበአዳን ካደሩ ከለውጥ ወራሪዎችና ካራጆች ጋር በስንቅም በትጥቅም በመረጃም ሆነ በሌላ በማናቸው መንገድ አለመተባበር ብቻ ሳይሆን አምርሮ መታገል መሰረታዊ ነገር ነው። የዘር ማጥፋት ወንጀል ከባድ ነው፣ የጊዜ ጉዳይ ነው እንጂ ሥርዓታዊ እና መንግስታዊ ከባድ ጥያቄነትን ማስከተሉ አይቀርም። ከምንም በላይ ግን ከሰልፍም ሆነ ከሰይፍ በበለጠ ዘመኑ አብዝቶ የሚጠይቀው የዲፕሎማሲ አቅም አጠናክሮ ብቁ የታላቁ ሀገር ኢትዮጵያና ኢትዮጵያውያን ጠበቃ ታጋይ ሆኖ መገኘት ነው። እንዲህ ያደረግን ለኢትዮጵያ በመንቆም ድምጽ በመንሆን ጊዜ በእጅጉ ያምርብናል፣ ጥላቶቻችንም ያፍሩናል፣ አክብረው ይወዱናል ሲል መልእክቱን የላከልን ባህሉ ለማ ከደብረ ዘይት ነበር።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁሉ ጊዜም አዲስ፣ ምን ጊዜም ሕያው፣ ሁሉ ጊዜም ጊዜያዊ ነው። በግፍ የገደለ በግፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያድንለት ይሆን እሱ ራሱን ጥሎ? ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቋ በሽኛ ለራሱ ተናግሮ ለራሱ ይመልሳል አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ። ላደርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫው እሱ ነጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁል ጊዜም እሱ። ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነወለለ። ወያኔ ተንኮለኛ መዝረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መጣ ብሔር ያስብሎ ጦቢያን አስረሳ ሰውን አጥብቦ ይያብላላ። ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ መማር ከሆነማ ሀገር ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቀሻ ኮረኮንቹ ፍቅር ይንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ ጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ይማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማሽ ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ነቤ ሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወቴ አለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሐቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኝ አለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሐቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ፌዛቸው ራብን የረሳ ጥሜት የዘነጋ ቅማልን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ሕልሜ እውነት መሰለኝ
እግዚአብሔር አፈረብን። በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በንባ ፈገግታና በመጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማአት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ
ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ Thank you.